ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11052 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ መስከረም 19 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የምሽቱ ፕሮግራማችንን የምንጀምረው በዜና ይሆናል። ከዚያም በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የተባበሩት መንግስታት ድርጅት አካል የሆነው የዓለም የምግብና እርሻ ድርጅት አሙስ መስከረም 18 ቀን 2010 ዓመተ ምህረት ባወጣው መግለጫ ከጥቅምት 2009 ጀምሮ እስካሁን ድረስ በደቡብ ምስራቅ ኢትዮጵያ የተከሰተው ድርቅ አሳሳቢ ሁኔታ ፈጥሯል ብሏል። በአገሪቱ በአጠቃላይ ራብተኛው ቁጥር ከ5.6 ሚሊዮን ወደ 8.5 ሚሊዮን ከፍ ማለቱ የተዘገበ መሆኑን አስታውሶ በሶማሌ ክልል ብቻ የራብ አደጋ ያንዣበበበት ዜጋ 2.3 ሚሊዮን ወይም ከአካባቢው ሕዝብ 42 ከመቶ የሚሆነው መሆኑን ገልጿል። ከጥቅምት ወር 2009 ጀምሮ ባለው የአንድ ዓመት ጊዜ ውስጥ በአካባቢው የዘነበው ዝናብ በአማካይ ይጥል ከነበረው ከ30 እስከ 80 ከመቶ በሚሆን መጠን በመቀነሱ በርካታ አካባቢዎች መጎዳታቸውን ጠቁሟል። ቆራ የሚባለው አካባቢ በጽኑ መጎዳቱ እንዲሁም በአፍደርና በሊበን አካባቢዎች ምንም አይነት እህል ያልበቀለ መሆኑንና በሸበሌ አካባቢ የበቆሎና የማሽላ ምርቶች መጠነኛ መሆናቸውን ዘግቧል። በድርቁ አካባቢዎች የቀንድ ከብቶች እንዲሁም በጎች፣ ፍየሎችና ግመሎች በአጠቃላይ የወደሙ መሆናቸው የተገለጸ ሲሆን ለሕፃናት የሚሆን ወተት ጨርሶ መጥፋቱን ገልጿል። ከጥቅምት እስከ ታህሳስ ወር ባሉት ጊዜያት የዝናቡ መጠን እንደሚቀንስ የተገመተ በመሆኑ ራብተኞችን ለመታደግ የእርዳታው መጠን እንዲጨምር ተማጽኗል። የተባበሩት መንግስታት ድርጅት በተለያዩ አገሮች የሚኖሩ ሕዝቦች በኑሯቸው ደስተኛ መሆናቸውንና አለመሆናቸውን ጥናት አካሂዶ ደረጃ አስቀመጠ መሆኑ ታውቋል። በአውሮፓ አቆጣጠር የ2017 ዘገባ እንደሚያመለክተው ከሆነ ጥናቱ ከተካሄደባቸው 155 ሀገሮች ውስጥ ደስተኛ በመባል ኖርዌይ፣ ዴንማርክ፣ አይስላንድ፣ ስዊዘርላንድ እና ፊንላንድ ከአንድ እስከ አምስት ያለውን ተርታ ሲይዙ ሴንትራል አፍሪካ ሪፐብሊክ ደስታ የሌላባት አገር ተብላለች። ኢትዮጵያ ከ155 ሀገሮች ወደ ከግማሽ በታች ወደ 110ኛ ደረጃ መመደቧ ታውቋል። የጥምር አሃዝ እድገት አስመዝግባለች እየተባለ ቢደሰኮርም ከህዝቧ አንድ ሶስተኛ የሚሆነው ከድህነት ወለል በታች መኖርና እንዲሁም ባለፈው 25 ዓመት በአፋኙና በገዳዩ የወያኔ አምባገነን አገዛዝ ስር መውደቋ ህዝቧን ደስታ ቢስ ያደረገው መሆኑም ይታወቃል። ስፔሳ በሚባል ምህጻረ ቃል የሚታወቀው የምስራቅና የደቡብ አፍሪካ የዓለም አቀፍ የኢንተርኔት ቴክኖሎጂ ትብብር የተባለው ተቋም በቅርቡ ባወጣው ዘገባ ከ2007 ዓ ም ጀምሮ ኢትዮጵያን ጨምሮ 10 የሚሆኑ ከሰሃራ በታች ያሉ አገሮች የኢንተርኔት አገልግሎትን በመዝጋታቸው በአጠቃላይ 237 ሚሊዮን ዶላር የከሰሩ መሆናቸውን ገልጿል። ተቋሙ የተለያዩ ስልቶችን ተከትሎ ባካሄደው የተቀነባበረ ጥናት 10 የአፍሪካ አገሮች የኢንተርኔት አገልግሎት በማቋረጣቸው በኢኮኖሚያቸው ላይ የደረሰውን ጉዳት ዘርዝሮ ዘግቧል። የወያኔ አገዛዝ ለ36 ቀናት ኢንተርኔት በዘጋበትና ለ7 ቀናት የማህበራዊ ሚዲያ በተናወጠበት ወቅት አገሪቱ ከ130 ሚሊዮን ዶላር በላይ ለኪሳራ የተዳረገች መሆኑን ተዘግቧል። ኢንተርኔት በመዘጋቱ በእያንዳንዱ ቀን 3.4 ሚሊዮን ዶላር ኪሳራ የደረሰ ሲሆን የማህበራዊ ሚዲያ መስተጓጎሉም ደግሞ በቀን 870 ሺህ ብር ኪሳራ ማምጣቱን ተነግሯል። ድርጅቱ በጥናቱ በደረሰበት መሰረት ኢንተርኔት ለረጅም ጊዜ የዘጉ አገሮች ሰፋ ባለው ኢኮኖሚያቸው ላይ አሉታዊ ተጽዕኖ ያመጣ ሲሆን ይህም ለረጅም ጊዜ የሚቆይ መሆኑን ጥናቱን አረጋግጧል። በኢትዮጵያ የወያኔ አገዛዝ ኢንተርኔትንና የማህበራዊ ሚዲያውን የዘጋው በተለያዩ ቦታዎች ህዝባዊ ተቃውሞ እንቅስቃሴዎች በበረቱበት ወቅት እንቅስቃሴውን ለማፈንና እንዲሁም የብሔራዊ ፈተና መሰረቅን ለመከላከል መሆኑም ይታወቃል። ድርጅቱ በዘገባው የኢንተርኔት መዘጋት የዜጎችን መብት ከመጣሱ በላይ በንግድ እንቅስቃሴዎች ላይ አለመተማመን ፈጥሮ የኢኮኖሚውን እንቅስቃሴ ወደኋላ ይጎትታል ብሏል። ሐሙስ መስከረም 18 ቀን ምሽት ላይ በሶማሊያ ዋና ከተማ በመቋድሾ ሐመረወይን በሚል ባላካባቢ በአንድ ምግብ ቤት አጠገብ የፈነዳው ቦምብ 5 ሰዎች ሲገድል ሌሎች በርካታን ያቆሰለ መሆኑ ታውቋል። ቦምቡ ከምግብ ቤቱ አካባቢ ላይ በቆመ መኪና ላይ ተጠምዶ የነበረ ሲሆን የሞቱትና የቆሰሉት ሰዎች ብዙዎች ሰላማዊ ነዋሪዎች መሆናቸውም ተነግሯል። ከጥቂት ጊዜ ወዲህ በርካታ የጸጥታ ኃይሎች የተከማቹበትና የጸጥታ ሁኔታ ተሻሽሏል የተባለችው ከተማ የቦምቡ ፍንዳታ ጸጥታዋን አናክቶታል። ለፍንዳታው ኃላፊነቱን የወሰደ ወገን ባይኖርም አልሸባብ መሆኑም ተገምቷል። በተለያዩ አገሮች የሚኖሩ የብሩንዲ ስደተኞች ወደ አገራቸው እንዲመለሱ ግፊት እየተደረገባቸው መሆኑም ተገለጸ። የአገሪቱ ፕሬዝዳንት ህገ መንግስቱን ቀይረው ለሶስተኛ ጊዜ ስልጣን ከያዙ ጀምሮ ከ400,000 በላይ የሆኑ የብሩንዲ ተወላጆች ወደ ሩዋንዳ፣ ታንዛኒያና ኡጋንዳ መሰደዳቸው ይታወቃል። በርካቶቹ ከፍተኛ ስቃይና ግብረሰል እየተፈጸመባቸው ከአገር የወጡ መሆናቸውና ቢመለሱ ተመሳሳይ ዕጣ የሚገጥማቸው መሆኑ እየታወቀ በታንዛኒያና በኡጋንዳ መንግስታት ወደ አገራቸው እንዲመለሱ ግፊት እየተደረገባቸው መሆኑን የሰብአዊ መብት ተከራካሪ ድርጅቶች አጋልጠዋል። ታንዛኒያ ለስደተኞቹ የፖለቲካ ጥገኝነት መብት የከለከለች ሲሆን ኡጋንዳም ታንዛኒያን ተከትላ ክልከላውን ተግባራዊ ያደረገች መሆኑ ታውቋል። ከዚህ በተረፈ የብሩንዲ ፕሬዝዳንት ወደ ታንዛኒያ በመሄድ ስደተኞቹ እንዲመለሱ ጥሪ ከማድረጋቸውም በላይ የታንዛኒያ ፕሬዝዳንት በተለያየ ወቅት ባደረጉት ንግግር ስደተኞቹ ወደ አገራቸው እንዲሄዱ ግፊት አድርገዋል። ተቃዋሚ የሆኑ ዜጎች ተይዘው በሚገደሉበትና በሚታሰሩበት ሁኔታ ከአገራቸው ወጥተው በሌላ አገር ጥገኝነት መጠየቃቸው መብታቸው መሆኑን ታንዛኒያና ኡጋንዳ መረዳት አለባቸው ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
የዛሬ የደብዳቤዎች አምድ ዝግጅታችንን የምንጀምረው ሰላማዊት ነጋሽ ከአቃቂ በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች እንደምን ከርማችኋል? ለ26 ዓመታት በወያኔ እኩይ ተግባር ታተው የነበሩ ፍቅር፣ ሰላም፣ አንድነት፣ መከባበር ወዘተ የተባሉ መልካም እሴቶቻችን በወያኔ ቴሌቪዥንና ሬዲዮኖች ጠገብናቸው። በተጨባጩ የአገራችን መሬት ላይ ግን ሁሉም የሉም። ወያኔ ገሏቸዋል፣ አጥፍቷቸዋል። በሌላ በኩል ኢትዮጵያዊነትን ወያኔ የቱንም ያህል ቢጠላው፣ የቱንም ያህል ጸረ ኢትዮጵያ ሴራዎች ቢያሰርም፣ ኢትዮጵያም ሆነች ኢትዮጵያዊነት አይጠፉም፣ ወያኔ ይጠፋታል እንጂ። ወያኔ የሕዝብ መፈቃቀር፣ የሰላም፣ የአንድነት፣ የመከባበር ጸር መሆኑ በግልጽ እየታወቀ በየአዳራሾቹ ሆዳደሮችን እየሰበሰበ ድል ያለ ድግስ እየደገሰ ሲያስጨፍር ከርሟል። እነዚህ የወያኔ አገልጋዮች የቱን ያህል ከህሊናቸው የተጣሉና በጥቅም የታወሩ መሆናቸውንም ተመልክተናል። የኢትዮጵያ ሕዝብ አገር የማዳን ትግል በተጻራሪ ቆመው ሕዝቡንና አገራቸውንም የወጉ መሆናቸውንም ይወቁት ነው የምንላቸው። የባህር ዳር፣ የጎንደር፣ የአምቦ፣ የሐረር፣ የጋምቤላ፣ ያሩሲ፣ የደብረ ዘይት ፍጅቶችን በአደባባይ የፈጸሙ የጨረሰ ወያኔ ስለ ፍቅር፣ ስለ ሰላም፣ ስለ መከባበር መፋቀር ቀን እያለ ባዘጋጃቸው አዳራሾች መሰብሰብ፣ እርስ በርስ መካካብ፣ መሸላለም፣ በሀገር ሀብት ምዝበራን ሳይቀር ህጋዊ ማድረግ ነው፣ ከሃዲነትም ነው፣ በሕዝብ ሰቆቃ ላይ መዛበት መሆኑን እወቁልን እንላለን። ወያኔ ለዚህ ሴራው ማጀቢያነት የዓመቱ ምርጥ ሰው፣ የዓመቱ በጎ ተግባር ሰው፣ የምንትስ ሙያ አባት ወዘተ ተብሎ በወያኔ መሸለም የሚያኮራ ሳይሆን የሚያሳፍር ነው። የወያኔ ሽልማት ዛሬ ከአደባባይ ቢያስወጣ ነገ ያሳፍራል፣ አንገት ያስደፋል፣ ከሕዝብ ይነጥላል። የወያኔ ሽልማት ወይም እውቅና መለያ ከጀርባው የወያኔ ተልእኮ ስለሚኖረው ነው። ለዚህ ነው መድረኮች ሁሉ በክቡር ዶክተሮች ታጅበው የነበሩት። ከዚህ ላይ የዩኒቨርሲቲዎቻችንም የወያኔ አሻንጉሊትነትን ማንሳት መረጥኩ። ዩኒቨርሲቲዎቻችን ሙያተኛ ዶክተሮችን እንደ አሸን ቢያፈሉልን ምንኛ ደስተኞች በሆንን ነበር። ዩኒቨርሲቲዎቻችን የወያኔ አገልጋይ ለሆኑ ግለሰቦች ዲግሪ ሰጭና አዳይ መሆናቸው ግን ህሊናችንን ያቆስለዋል። ዩኒቨርሲቲዎቻችን የክብር ዶክትሬትን ሲያድሉ እውቅና እንጂ መጠሪያ ሊሆን አለመቻሉን ሳያሳውቁ መስጠት ከስነ ትምህርት ስነ ምግባር ውጭ መሆኑን ያላዋቂ ሳሚ ብሎ ከማለፍ የዘለለ ማለት አንችልም። በዚህ ዓመት ዘመን መለወጫ ላይ ዶክተር ከሌ እየተባሉ በየመድረኩ ሲታዩ የነበሩ የክብር ዶክትሬት ዲግሪ የታደላቸው መሆኑን በተደጋጋሚ መመልከት ችለናል። የክብር ዶክትሬት የሸለሙ ወይም ያደሉ ዩኒቨርሲቲዎች ለአገርና ለወገን አበረከቱ ከሚባልበት አካባቢ ወይም ሙያ ዘርፍ ከሚገኙ የህብረተሰብ ክፍሎች ስለፈጸሙት ገድልና አስተዋጽኦ ይሁንታን ስለማግኘታቸው በእርግጠኝነት መናገር አይቻልም። በዩኒቨርሲቲዎቻችን የእውቅና ዶክተርነት መሸለሚያ መስፈርቱም ጎሳን ወይም ብሔርን መሰረት ያደረገ መሆኑ የዩኒቨርሲቲዎቻችን የቁልቁለት ጉዞን ከሚጠቁሙ በርካታ መለኪያዎች ውስጥ አንዱ ተጠቃሽ ጉዳይ ነው። ለአብነት መጥቀስ ካስፈለገ የትግራይ ዩኒቨርሲቲዎች ለትግራይ ተወላጅ እንጂ ለሌላ ብሔር ተወላጅ ሲሰጡ አልታዩም። የወያኔ ኦሮሚያ ዩኒቨርሲቲዎችም ኦሮምኛ ተናጋሪ ካልሆነ በስተቀር ሌላውን ሲሸልሙ አልታዩም። በአማራው ዩኒቨርሲቲዎችም ሆነ የደቡብ ኢትዮጵያ ዩኒቨርሲቲዎች ያደረጉት የክብር ዶክትሬትነት ሽልማት ብሔርን መሰረት ያደረጉ መሆናቸውን ልብ ይሏል። የወያኔ ጋዜጠኞች ወይም ሽልማት ተቀባይ ዶክተሮች ወይም ዶክተርነቱን የሚያድሉ ዩኒቨርሲቲዎች የክብር ዶክተርነት መጠሪያ ሊሆን አይገባውም የሚል መልእክቴን አስተላልፎልኝ ሲሉ ሰላማዊት ነጋሽ ከአቃቂ ደብዳቤያቸውን አጠናቀዋል።
ለውድ የፍኖተ ዲሞክራሲ አንድነት ድምፅ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን ለእናንተ ይሁን ዘንድ የዘወትር ምኞቴ መሆኑን እገልጽላችኋለሁ። ወርቅነህ ገበየው የዛሬው የኢትዮጵያ ውጭ ጉዳይ ሚኒስትር መሆኑም ይታወቃል። ይህ የወያኔ አገልጋይና አስፈጻሚ የሆነ ግለሰብ ሰሞኑን ኢኤንኤን በተባለ የወያኔ ቴሌቪዥን ጣቢያ ስለ ሀገሪቱ የውጭ ግንኙነት ፖሊሲና ስለ ፖሊሲዎቹ አስፈጻሚዎች፣ ዲፕሎማቶችና ቆንስላዎች ምደባና ድርድር ቃለ ምልልስ ሲሰጥ ሰምቼ ተገርሚያለሁ። ወርቅነህ ገበየው በወያኔ ተኮትኩቶ ያደገና የተሾመ በመሆኑ ከጌቶቹ ወያኔዎች የተለየ ለኢትዮጵያና ሕዝቧ የተሻለ ሐሳብ ይኖረዋል የሚል እምነት የለኝም። በ26 የወያኔ አገዛዝ ዓመታት ውስጥ በወያኔ ተፈለፈሉና የተቀረጹ ሁሉ ወያኔ እንጂ ሌላ ሊሆኑ አይችሉም። የእባብ ልጅ እባብ እንጂ እርግብ ሊሆን አይችልምና ነው። ሊሆን ይችላል ብሎ መጠበቅም ስተት ነው። ወርቅነህ የጌቶቹን ቀርጦ ቀጥል የሆነ የውሸት ድሪቶን ከመድረት ያለፈ ሲሰራ ወይም ሲናገር አልተመለከትንም። የኢትዮጵያ የውጭ ጉዳይ ፖሊሲ የተዋጣለት የኢትዮጵያን ተሰሚነትና ተደማጭነት ከምንጊዜውም በተሻለ ደረጃ ላይ የሚገኝ መሆኑን ሲናገር በትዝብታችን ተመልክተናል፣ በጆሮአችንም አድምጠናል። በአምባሳደርነትና ቆንስላነት የሚመደቡ ሰዎችም በእውቀታቸው፣ በልምዳቸው፣ በሀገርና ሕዝብ አፍቃሪነታቸውም የተሻሉ መሆናቸውንም ደፍሮ ሲናገር ሰምተናል። ይህንን ለኢትዮጵያ ሕዝብ ያሳምናል ብሎ ከመናገር የበለጠ ነው። ነውረኝነትም የለም፣ ውሸታምነትም የለም። እውነታው ግን ከወርቅነህ ገበየሁ ፍጹም የተለየ ነው። ኢትዮጵያ በታሪኳ እንደ ወያኔ ዘመን የውጭ ግንኙነት ፖሊሲ የደከመበት የደህየበት ዘመን የለም፣ አልነበረምም። ኢትዮጵያ ሉዓላዊነቷ ተዳክሟል፣ ተደፍራለች፣ ለባዕዳን ተላልፋ ተሽጣለች፣ ነጻነቷን አጣለች። በዘመነ ወያኔ ኢትዮጵያን በቀጥተኛው የቅኝ አገዛዝ ዘመን ማሸነፍና መቆጣጠር ያልቻሉ ባዕዳን አያላት በሙሉ ዘመኑ በፈቀደው የእጅ አዙር ቅኝ አገዛዝ ተገዥ አድርገዋታል። እነዚህ ባዕዳን አገራትም በዘመነ ወያኔ የተነፈጉት ፖለቲካዊና ኢኮኖሚያዊ ጥቅሞች የሉም። አገልጋያቸው የሆነው የወያኔ አገዛዝ ይታዘዝላቸዋል፣ ያጎነብስላቸዋል፣ የአገሪቱም ማኅፀን እየገለበጠ ይሸጥላቸዋል ወይም ይሰጣቸዋል። ኢትዮጵያ ዛሬ ከዜጎቿ ይልቅ ለእጅ አዙር ቅኝ ገዢዎቿ ተመቻችታ ትገኛለች። የዜጎቿ የእርሻ መሬት እየተነጠቀ ለባዕዳን ባለሀብቶች እንደሚሰጥ ማንን ያሳምናል ተብሎ ይዋሻል? ይህንን መርህ በቅድ ይዞ ከዜጎች ይልቅ ለባዕዳን ጥቅም ከቆመ የውጭ ግንኙነት ዜጎች ከምን ላይ ነው ተጠቃሚ ሆነዋል የሚባለው? የወያኔ የውጭ ግንኙነት ፖሊሲ የተመሠረተውና ያለመው የሀገሪቱን መሬት ለባዕዳን እየቆረሰ በመስጠት የቆዳ ስፋቷን በማጨማደድ ላይ ነው። ሀገሪቱን የባህር አልባ ያደረገ የውጭ ግንኙነት ፖሊሲና መርህን የተከተለ ነው። የባህር በር ለአንድ ሀገር ተሰሚነትና ተደማጭነት ወሳኝ ሚና እንዳለው በውል ያጤነው ወያኔ ኢትዮጵያን ለማሽመድመድና ለማፈራረስ ከወጠናቸው በርካታ መሠረተ ተግባራቶቹ ውስጥ በግንባር ቀደምትነት ተጠቃሽ ነው። የወያኔ የውጭ ግንኙነት ፖሊሲ ትኩረቱ ኢትዮጵያን ከማዳከም ላይ ያነጣጠረ መሆኑን መካድ ስህተት ነው። ሕዝብን በቋንቋ፣ በብሔር፣ በጎሳ፣ በሃይማኖት ወዘተ እየከፋፈለ እርስ በርስ ከሚያናክስ መንግሥት ነኝ ከሚለው ወያኔ የሀገር ክብር፣ የሕዝብ ሉዓላዊነት፣ ነጻነት፣ ፍትሕ የሚያስጠብቅ የውጭ ግንኙነት ፖሊሲ ይኖራል ተብሎ አይጠበቅም። የወያኔ ገዢዎች ሆነ ብለው ኢትዮጵያንና ሕዝቧን ለማዳከም አቅደው የሚሰሩትና የሚተገብሩት መሆኑን በደንብ ለሚያውቀው የኢትዮጵያ ሕዝብ መዋሸት አይቻልም። በወያኔ የሚሾሙ አምባሳደሮችና ቆንስላዎች ከዚህ የከፉ እንጂ የተለየ ተልእኮ እንደማይሰጣቸውም እናውቃለን። ወያኔ የሚሾማቸው ዲፕሎማቶች በጥቅም የታወሩ በመሆናቸው ሀብትን፣ ታሪክን፣ ቅርስን የሚሸጡ እንደሆኑም ስለምናውቅ ሊዋሸን አይገባም። የወያኔ ዲፕሎማቶች ለአገሪቱና ሕዝቧ ክብር ወይም ልዕልና ይልቅ ለውርደቷ ተግተው እንደሚሰሩም የኢትዮጵያ ሕዝብ ያውቃል። ሹመታቸውን መሰረቱ ወያኔነት እንጂ ልምድና እውቀት እንዳልሆነም ጠንቅቆ ለሚያውቀው የኢትዮጵያ ሕዝብ መዋሸት ከሚፈጸመው ጸያፍ ተግባር የበለጠ ነውርም አሳፋሪም ነው። ደረጀ በጋሻው ከናዝሬት።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ ወገኖች በሙሉ የከበረ ሰላምታዬን አቀርብላችኋለሁ። ኢትዮጵያ ዛሬ ወደ አዘቅት ጉዞ በሁለንተናዊ እንቅስቃሴዎቿ ላይ እየተስተዋለ ነው ቢባል ሐሰት የሚል ወገን በኢትዮጵያ ምድር አይገኝም ከወያኔዎች በስተቀር። የኢትዮጵያ ሀብት በወያኔ ጅቦች እየተዘረፈና እየተጋዘ ነው። ኢትዮጵያ ዛሬ በድህነትና ኋላቀርነት የምትማቀቅ ሀገር መሆኗን ማስተባበል አይቻልም። በምግብ ራስዋን መቻል የተሳናት ተመጽዋች ሀገር ነች። ኢትዮጵያ ዛሬም ትልቋ የበጀት ተደጓሚ ሀገር ነች። የለጋሽ ሀገራትንና አበዳሪ ድርጅቶችን በር ከማንኳኳት አልተላቀቀችም። ትደጎማለች፣ ትበደራለች። በዘመነ ወያኔ በኢትዮጵያ ሕዝብ ስም የተገኘ የብድር መጠን የትየለሌ ነው። ከተገኘው ብድር ውስጥ ከ30 ቢሊዮን የአሜሪካን ዶላር በላይ የሆነ ገንዘብ በወያኔ ገዢዎች ወደ ባዕድ ሀገር እየተላከ በየግል ሂሳባቸው መግባቱን መረጃዎች እያረጋገጡልን ነው። ኢትዮጵያ ወደ ውጭ ከምትልካቸውም ሸቀጦችና የማዕድን ሀብቶች ሽያጭ የሚገኘው ገቢም ወደ ሀገር ከመምጣት ይልቅ በዚያው የውሃ ሽታ ሆነው እንደሚቀሩም መረጃዎች እየተናገሩ ነው። በውድ ገንዘብ ተገዝተው ወደ ሀገር የሚገቡ ሸቀጦችም ወደ ህዝብ ሳይሆን ተመልሰው ለሽያጭ ወደ ጎረቤት ሀገር የሚላኩ መሆናቸውንም በደቡብ ኢትዮጵያ ወደ ኬንያ ሊወጡ ሲሉ ከታገቱ ስኳሮች የበለጠ ማረጋገጫ የለም። የወያኔ ገዢዎች የአደባባይ ዝርፊያ ሀገሪቱንና ህዝቧን ለችግር እየዳረገ መሆኑን የሚያረጋግጡ በርካታ ማስረጃዎችን መዘርዘር ይቻላል። ከ10 ሚሊዮን በላይ የሚገመቱ ኢትዮጵያውያን ይልሱት ይቀምሱት አጥተው በረሃብ አለንጋ እየተገረፉ ነው፣ ከነ እንስሳት ሀብቶቻቸው ጭምር። ሀገራችን ዛሬ ለህይወት መጠበቂያ አስፈላጊ የሆኑ መድኃኒቶችን መግዛት አቅቷት ዜጎቿ በህመም ይሰቃዩባታል። በህክምና እጦት የዜጎቿን ህይወት የምታጣ ሀገር ሆናለች። በንጹህ ውሃ እጦት በርካታ ህፃናትና አዛውንቶች በውሃ ወለድ በሽታዎች ተጠቂ የሆኑባት ሀገር ነች። በርካታ የኢትዮጵያ ህፃናት ከአልሚ ምግብ እጥረት ጋር ተያያዥ ለሆኑ በሽታዎች ተጠቂ ሆኗል፣ በበሽታም ይማቅቃሉ። የወያኔ ገዢዎች ባደረሱት የሀብት ምዝበራና ዝርፊያ ያልተጠቃ የኢኮኖሚ ዘርፍ የለም፣ ያልተጎዳ ዜጋም ሆነ አካባቢ የለም። አደጋውና ችግሩ በመላው የሀገሪቱ አካባቢዎች ስሩን ተክሏል። የሀገሪቱ መዲና የሆነችው አዲስ አበባ በውሃና መብራት እጦት እንዲሁም በኑሮ ውድነት መጠበሷ አልበቃ ብሎ የመኪና መንገዶቿ ተቦርቡረዋል፣ ተሸርሽረዋል። በዘመነ ወያኔ የተሰሩ መንገዶችና የፍሳሽ መውረጃዎች ከሁለት ዓመታት በላይ አይሰሩም፣ ወዲያው ይበላሻሉ። መንገዶቹም ይፈራርሳሉ፣ የፍሳሽ ማስወገጃ ቦዮቹም ይደፈናሉ። አንዱን ሳይጨርሱ ሌላውን መጀመር እንዲሁም ክረምትን እየጠበቁ ቤቶችን፣ ቦዮችን እንዲሁም መንገዶችን ማፈራረስ የከተማችን ስር የሰደደ ችግር ነው። በእነዚህ ችግሮችና ወላጃቸው በሆነው ሙስና ጋር ተያያዥ ሆነው በአዲስ አበባ በጎርፍ ከሚጥለቀለቁ አካባቢዎች ጋር ትቀላቀላለች። በጎርፍ መጥለቅለቅ የጠፋ የሰው ህይወትና የንብረት ውድመትን ይፋ ማድረግ የማይፈልገው ወያኔ ቢደብቀውም በዚህ ዓመት የክረምት ወቅትና ዝናብ ጋር ተያይዞ በርካታ የአዲስ አበባ አካባቢዎች በጎርፍ ተጥለቅልቀዋል። የሰው ህይወት ጠፍቷል፣ ንብረት ወድሟል። የአዲስ አበባ ሁሉም አካባቢዎች ለጎርፍ መጥለቅለቅ ተጋላጭ ሆነዋል። ከባድም ሆነ ቀላል ዝናብ ሲዘንብ በውሃ መጥለቅለቅ የተለመደ ክስተት ሆኗል። ከ4 ኪሎ እስከ ሽሮ ሜዳ ያለው የውሃ መጥለቅለቅ ከአዋሽ ወይም ከባሮ መጥለቅለቅ የተለየ አይደለም። ያዩና የተመለከቱ እንዲሁም ተጠቂው ህብረተሰብ በየዕለቱ የሚመለከተው ክስተት ነው። በሚኒሊክ ቤተ መንግስት የመሸገው ወያኔ ግን በአይኑ እየተመለከተ ጆሮ ዳባ ልበስ ብሎታል። ወያኔ ይህንን በተመለከተ ቁጥር ደስታው እንጂ ጸጸቱ ሊሆን እንደማይችል በእርግጠኝነት የሚናገሩ በርካቶች ናቸው ሲሉ ደብዳቤያቸውን ያደረሱን አቶ ሽፈራው አሰፋ ናቸው፣ ከ4 ኪሎ አዲስ አበባ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች የከበረ ሰላምታዬ ከዚህ ካለሁበት ይድረሳችሁ ላለሁ። ወያኔ ተሐድሶ ጥልቅ ተሐድሶ እያለ ይሄው ዛሬ ደግሞ በጣም ጥልቅ ተሐድሶ እያለ ያፌዝብናል። በዚህ መሰረት ከመስከረም 8 እስከ መስከረም 12 ቀን 2010 ጀምሮ በመላገሪቱ ትምህርት ቤቶችን ዘግቶ ሲበዛበዝብን ከረመ። የዚህ ስብሰባ ዓላማ ለመምህራን ስልጠና የሚል ካባ የደረበ ቢሆንም የፖለቲካ ማደንዘዣ መሆኑ ቀደም ብሎ ታውቋል። ወደ ስብሰባ አዳራሹ መምህራን ሲገቡ ወያኔ በተለመደ ቋንቋው የወያኔ ጠላት ማን ነው? ወዳጅስ ማን ነው? የሚል የመለያ ሥራ በመስራት ላይ ያነጣጠረ መሆኑ ተረድተውታል። የማሸማቀቅና የማስፈራራ ሥራዎች እየተሰሩ እንደነበርም በየስብሰባ አዳራሾችም ሆነ በየምድረ ግቢዎች ውስጥ በግልጽ የሚታይ ተግባራትን መመልከት ተችሏል። ጥቂቶቹን እንመልከታቸው። አንድ፣ በሁሉም የአዲስ አበባ የስብሰባ አዳራሾች ዙሪያ የፖሊስ ኃይል በስፋት ተመድቦ ሲንቀሳቀስ መመልከት ተችሏል። በርካታ መምህራንም ወዳጃችን ወያኔ ለኛ ደህንነት አስቦ የፖሊስ ኃይል መድቦልናል እያሉ በመሳቅ አልፈውታል። ሁለት፣ ከወያኔ የተላኩ የመድረክ መሪዎችም እንደተጀመረ ያንበሳ ደቦልነን እያሉ ለማስፈራራት ሞክረው ነበር። ሆኖም ከተሰብሳቢ መምህራን በተሰጣቸው ግብረ መልስ ራሳቸውን ካንበሳነት ወደ ድመትነት ቀይረዋል። ሶስት፣ ከዚህ በፊት በሚደረጉ ስብሰባዎች የወያኔ ደጋፊ ነን የሚሉ ካድሬዎች በበርካታ ስብሰባ አዳራሾች ዝምታን የመረጡ መሆናቸውን መገንዘብ ተችሏል። እነዚህን መረጃዎች ከተመለከትን በኋላ ወደ ስብሰባው አጀንዳዎች ልበልሳችሁ። ወያኔ በኢትዮጵያ የሚታዩ ስብስብ ችግሮችን ሆን ብሎ የሰራቸው በመሆኑ በመነጋገር ወይም በመወያየት ይፈታቸዋል ብሎ መጠበቅ አይቻልም። የትምህርቱ ጉዳይ ደግሞ ትምህርቱን ወደ ትውልድ ገዳይነት የመለወጥ ተግባሩ እጅግ አሳሳቢ ከሆነ ደረጃ ላይ ደርሷል። ሰሞኑን በተደረገው ስብሰባ የወያኔ ካድሬዎች መምህራን ሳይስማሙ ለመለያየት የተስማሙበት ዋነኛ ምክንያት የወያኔ እኩይ ዓላማና ተግባራቱ በመኖራቸው ነው። የኢትዮጵያ ሕዝብ በልጆቹ በአገሪቱና ትምህርት ሥርዓቱ ላይ የሚፈጽማቸውን የጥፋት ተልእኮች በሚገባ ይረዳ ዘንድ አንኳር የሚባሉ ሴራና ደባዎቹን እንመልከታቸው። ሀ በመላው አዲስ አበባ በተደረጉ ስብሰባዎች ስለ ትምህርት ሥርዓታችን መውደቅና ወደ አዘቅት መውረድ ወያኔ ሊከራከርበት ወይም ሊያስተባብል የሚችል ምክንያቶች አልነበሩትም። የትምህርት ውድቀት መኖሩን አምኗል። በወያኔና በመምህራን መካከል ስለ ትምህርቱ ውድቀት ልዩነት አይታይም። ልዩነቱ የተነሳው የውድቀቱ መንስኤ ምንድን ነው? ተጠያቂውስ ማን ነው? ከሚለው ላይ ነበር። ወያኔ ለትምህርቱ የጥራት ውድቀት መንስኤዎቹ መምህራን እንጂ እኔ ከደሙ ንጹህ ነኝ ባይ ነው። በመምህራን በኩል ደግሞ በአደባባይ እየታየ ላለው እውነት በዝምታ መመልከታችን ነጻ የሚያደርገን ባይሆንም ለውድቀቱ የወያኔ የትምህርት ፖሊሲ በዋነኛነት ተጠቃሽ መሆኑን ተናግረዋል። እውነቱም ይኸው ነው። በፖሊሲ ቀረጻ ሆን ተብሎ የተሰራንና እየተሰራ ያለን ጥፋት መምህራን ብቻቸውን እንደምን ማዳን ይቻላቸዋል? የመምህራን ጥያቄ ነበር። ለትምህርቱ ጥራት መውደቅ የመምህራን የሙያና የእውቀት ውሱንነት መኖር በመንስኤነት ከሚጠቀሱ በርካታ ምክንያቶች ውስጥ አንዱ መሆኑ በውይይቱ ተነስቷል። የመምህርነት ሙያ በመውደቁ ዛሬ በፍላጎት የሚገባበት ሳይሆን የባጣ ቆይኝ አይነት ሥራ ነው። ወጣቶቹ ሌላ ሥራ እስከሚያገኙ የሚቆዩበት ሆኗል። በዚህም የተሻለ እውቀትና የሙያ ፍቅር ያላቸው ዜጎች ወደ ሙያው አይገቡም። ከዚሁ ጋር በተያያዘ መነሳት ያለበት አብይ ጉዳይ ወደ መምህርነት ለሚገቡ እጩ መምህራን መመልመያ መስፈርቱ ዋነኛው ነው። አስረኛ ክፍል በሚሰጠው ብሔራዊ ፈተና ማለፍ ያልቻሉና ደጋሚ የሆኑ መምህር መሆን የሚችሉበትና ከዩኒቨርሲቲ ተመርቀው ከሌላ መስሪያ ቤት መቀጠር ያልቻሉ ወደ መምህርነት እንዲገቡ የሚጋብዝና እንደ መመልመያ መስፈርት ያስቀመጠ የትምህርት ፖሊሲ ለመምህራን የእውቀት መምከን እንደምን ተጠያቂ አይሆንም? ይጠየቃል እንጂ የመምህራን ድምፅ ነበር። ሀ ወያኔ በፖሊሲ ደረጃ ቀርጾ ወደ ታች የወረወረውና በሕዝብ ላይ የጣለው አሃዳዊ የማስተማሪያ ዘዴ ዋነኛው ገዳይ መንገድ ነው። ከአንደኛ እስከ አራተኛ ክፍል ሁሉንም ትምህርት በአንድ መምህር መማር አሃዳዊ የማስተማሪያ ዘዴ ነው። በእነዚህ ክፍሎች ለተማሪዎች ፈተና አይሰጡም። ሁሉም ከክፍል ወደ ክፍል ይዘዋወራሉ። ይህን የወሰነው ወያኔ እንጂ መምህራን አለመሆናቸው ይታወቅልን ብለዋል መምህራን። መ የወያኔ ሕገ መንግሥት ሕፃናት በአፍ መፍቻ ቋንቋቸው ይማራሉ ብሎ በወረቀት ላይ አስቀምጧል። በወልቃይት፣ በጠገዴ፣ በጠለምት፣ በሁመራ፣ በራያና ቆቦ እንዲሁም በወፍላ ወረዳ ያሉ ሕፃናት ግን በግዳጅ በትግርኛ እንዲማሩ ተደርገዋል። ወያኔ የደነገገውን ሕገ መንግሥትም ሆነ ዓለም አቀፍ ስምምነቶችን ማክበር ያልቻለ ጨቋኝ ሥርዓት መሆኑም በስብሰባው ላይ ተነስቷል። ሰ
የትምህርት ተቋማት ካደገኛ ጾች መጠጥ ቤቶች ጫት ቤቶች ከዝሙት ተግባራት እንዲርቁ አልተደረጉ። በዚህም ትምህርት ቤቶች የመልካም ስነ ምግባር መቅረጫ ሳይሆኑ የነዚህ ነገሮች ሁሉ ተጠቂ ሆነዋል። በዚህም ወያኔ ከመጠየቅ ሊድን የሚችል አይሆንም። ረ የኢትዮጵያ ትምህርት የምዘና ስርዓት ከኩረጃ ሊላቀቅ አልቻለም። ከአንደኛ ደረጃ እስከ ዩኒቨርሲቲ ኩረጃ እንደ ባህል ተወስዷል። በዚህም ተማሪዎች በራሳቸው የማይተማመኑ ሆነዋል። በኩረጃ ላይ ጥገኛ ሆነዋል። ሰ ወያኔ የትምህርት ተደራሽነት አስፋፍቻለሁ አዳርሻለሁ እያለ ሲፎክር የነበረ ቢሆንም የተለያዩ ጥናቶች ከዚህ የተለየ ሁኔታ መኖሩን ያሳያሉ። ከሁለተኛ እስከ 12ኛ ክፍል ባሉ ተማሪዎች ላይ የተደረገ ጥናት በሁሉም የትምህርት አይነቶች ተፈትነው ከ50% በላይ ማግኘት የቻሉት 23% እስከ 42 ብቻ መሆናቸው በጥናት ተረጋግጧል። ይህ ልዩነት ደግሞ ከወንዶች ይልቅ በሴቶች ላይ ከከተማ ይልቅ በገጠር ትምህርት ቤቶች በገሃድ ታይቷል። የኢትዮጵያ የትምህርት ስርዓት ህይወት አለው አይባልም። ዋነኛ ችግሮቹ ከአገዛዙ የፖለቲካ ስርዓት ጋር የተቆራኙና በስርዓቱ ሆን ተብለው ወደ ቁልቁለት የሚገፈተሩ ሆነዋል። ወያኔ እንደሚለው በአፍ ብቻ የሚፈቱ አይደሉም። የኢትዮጵያ የትምህርት ስርዓት ወደ ላይ ቀና ማድረግ ከተፈለገ ወይም አውንታዊ ለውጥ ይመጣል ከተባለ ስር ነቀል የሆነ የፖለቲካ ለውጥ መኖርን ግድ ይላል። ለዚህ ደግሞ ወያኔን ተባብሮ መታገልና ማስወገድ የግድ የሚል ትግልን ይጠይቃል ሲሉ መምህር ደሳለኝ ዓለሙ ከአዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም ፕሮግራሙን ለምትከታተሉ አድማጮች ሁሉ ለሁላችሁም የከበረ ሰላምታዬን በእያላችሁበት ይድረሳችሁላለሁ። ኑሮ ካሉት መቃብር ይሞቃል ይላሉ አበው ሲተርቱ። እንደዛሬው የኢትዮጵያ ሕዝብ የመከራ ኑሮ ለሚገፋ ሰው የሚጠቀሙበት አባባል ነው። የኢትዮጵያ ሕዝብ አለሁ እንዳይል መከራው በእጅጉ ጎትቶታል። ሞቻለሁ እንዳይልም በስቃይ ውስጥ ህይወት ሲንከላወስ ይታያል። ከሞቱት በላይ ከቆሙት በታች ህይወት ይሏል የዛሬው የኢትዮጵያ ህዝብ ኑሮ ነው። የኢትዮጵያ ህዝብ በወያኔ በኃይል ከአቅሙ በላይ የተጫነበትን ግብር ይከፍላል። ተበድሮም ተለክቶም ቢሆን ግብር እንዲከፍል ጉሮሮን ይታነቃል። ግብር መክፈል የዜጎች ግዴታ መሆኑ የሚረጋገጠው ደግሞ ለሚከፈለው ግብር ተመጣጣኝ አገልግሎት ሲያገኝ ብቻ መሆኑም ይታወቃል። ወያኔ እስከዛሬ የደሃውን ጉሮሮ እያነቀ ግብር ያስከፍ እንዳስከፈለ ሁሉ የኢትዮጵያ ህዝብ ለምገብረው ግብር ተገዥውን አገልግሎት ማግኔት ካልቻልኩ አልገብርም የማለት መብት ያለው መሆኑን ሊጤን ይገባል። ኢትዮጵያውያን ዛሬ የሚከፍሉት ግብር ይዘረፋል። የሚሰበሰብ ገንዘብ በወያኔ ሹመኞች እየተዘረፈና እየተመዘበረ መሆኑ ያደባባይ ምስጢር ነው። በዚህም የኢትዮጵያ ህዝብ ለሚከፍለው ግብር ተመጣጣኝ አገልግሎት እያገኘ አይደለም። የአዲስ አበባ ህዝብ የዚህ ካገልግሎት እጦት ጋር በተያያዘ ትልቅ ችግር ውስጥ ገብቷል። ክረምቱን ውሃ እየተጠማ አሳልፏል። የዝናብ ውሃንም እየተጠቀመ አሳልፏል። ቀጣይ የበጋውን ወቅት እንዴት አሳልፏል የአዲስ አበባ ህዝብ ጭንቀት ነው። የትራንስፖርት አገልግሎት እጦትም ህዝብ መሸከም ከሚችልበት በላይ ሆኗል። የሆስፒታሎችና ጤና ጣቢያዎች አገልግሎት በመድኃኒት እጦት ተስተጓጉሏል። የላቦራቶሪ ኬሚካሎች የሉም። የጤና ተቋማት ህንጻና የሰው ኃይል ብቻ ይዘው ቀርተዋል። የመብራት እጦት በዜጎች ህይወት ላይ ያደረሰ ያለው ችግርም ከጊዜ ወደ ጊዜ እየከፋ ሄዷል። እንጀራ ሽጠው የሚያድሩ እናቶች፣ በጸጉር ስራ የሚተዳደሩ ወገኖች፣ ሆቴሎች፣ ዳቦ ቤቶች፣ መኖሪያ ቤቶች ወዘተ በጨለማ ተውጠው ያድራሉ፣ ይከርማሉ። በሌላ በኩል የኢትዮጵያ ህዝብ በመብራት እጦት እየተቸገረ፣ ጅቡቲና ሱዳን በኢትዮጵያ መብራት ተጠቃሚዎች ናቸው። በተለይ ወደ ሱዳን የተላከው የመብራት ሽያጭ ወደ ወያኔ ክስ እንጂ ወደ ኢትዮጵያ ካዝና ሊገባ እንደማይችል መገመት ከባድ አይሆንም። በዜጎች ችግር ላይ የሚደረግ ብልግና ወይም ብልጽግና ተደርጎ የሚኮነነውም ለዚህ ነው። ለዜጎችን ፍላጎት ሳያሟሉ ወደ ውጪ ማንኛውንም አይነት ሸቀጥ መላክ መርህ የጣሰ ተግባር ነው የሚባለውም ለዚህ ነው። ሁለተኛው የአዲስ አበባ ከተማ የመብራት እጦት መንስኤ የተቋሙ ስነ ምግባር የጎደለው አሰራር መሆኑም በተጨባጭ የሚታይ እውነት ነው። በተደጋጋሚ መብራት እያጠፉ የጉቦ ገንዘብ መጠየቅ በመብራት ያል ሰራተኞች የተለመደ ሆኗል። ለሀብታም ቤቶች መብራት ሲያገኙ የድሆች ቤት በጨለማ እየተዋጡ ማየት የተለመደ ተግባር ሆኗል። የተሻለ የመብራት ስርጭት ያላቸው መስመሮች ወደ ሀብታሞች ቤት እየተቀየሩ መውሰዳቸውን ወይም እየተነቀሉ መሰጣታቸውን የሚያረጋግጡ ተጨባጭ ማስረጃዎች አሉ። የመብራት በተደጋጋሚ መጥፋት ከሀብታሞች ይልቅ በድሆች ላይ በተደጋጋሚ መስተዋሉ ዝቅተኛውን የህብረተሰብ ክፍል እየለየና እየነጠለ ተጎጂ ያደርጓል። ድርጊቱንም ኢሞራላዊ የሆነና ህሊና ያጡ ተግባር መሆኑንም ያሳያል። የኢትዮጵያ ህዝብ ወያኔን አምሮ እየታገለ ያለው በሀገሪቱ ህግና ፍትህ ለማስፈን ነው። በ26 ዓመታት ውስጥ የጨፈጨፉትን፣ የመዘበሩትን፣ የዘረፉትንና የበደሉትን ሁሉ በህግ መጠየቁም የማይቀር ነው። የኢትዮጵያ ህዝብ በመረረ ትግሉ ይህንን እውን እንደሚያደርገው የማይቀር እውነት መሆኑን ልብ ያለው ልብ ያደርገዋል። መሰረት ቦጋለ አየር ጤና።
ተከታዩን ደብዳቤ ላኩልን ደምሴ ቱሉ ከኮተቤ አዲስ አበባ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። የኢኮኖሚ ቀውስ በሚፈጥረው የኑሮ ውጣ ውረድ የመጀመሪያው ገፈት ቀማሽ ከታች ያለው የህብረተሰብ ክፍል በሆኑ አለ የማይባል እውነት ነው። የመንግስት ሰራተኛው፣ ጡረተኛው፣ የቀን ሰራተኛው፣ የፋብሪካ ሰራተኛው፣ ላባደር ወዘተ መሆኑን የኢትዮጵያ ሁኔታ ቁልጭ አድርጎ ያሳየናል። ባለፉት 26 የወያኔ የግፍ አገዛዝ ዓመታት የህዝብ ኑሮና የህዝብ የመግዛት አቅም እርስ በርሳቸው ሊጣጣሙ አልቻሉም። የህዝብ የኑሮ ደረጃ እጅግ ፈጣን በሆነ የቁልቁሎሽ ጉዞ ወደ ታች ይንደረደራል፣ ከዜሮ በታች የወረደ ሆኗል። በዚህ ፈጣን የቁልቁሎሽ ጉዞ አብዛኛው ህዝብ ከፍጹም ድህነት መደብ ውስጥ ገብቷል። መብላት፣ መልበስ፣ መጠለል ያልቻለ ህዝብ ሆኗል። የህዝብ የኑሮ ደረጃ ወደ ታች ሲንደረደር፣ የኑሮ ውድነቱ ደግሞ እንደ ሰሞኑ የሰሜን ኮሪያ ተምዘግዛጊ ሚሳኤል በፈጣን ጉዞ ወደ ላይ እያቀና ይገኛል። በተለይም ካለፈው ነሐሴ 2009 ዓ.ም ጀምሮ ያለውን ተጨባጭ እውነት ወያኔም ሊክደው አልቻለም፣ አምኗል። በዚህ ጊዜ ጤፍ በኩንታል ከ3200 በላይ ሆኗል። አንድ እንቁላል እስከ 4 ብር ከ50 ሳንቲም ደርሷል። ሽንኩርት በኪሎ ወደ 20 ብር እያሻቀበ ይገኛል። አንድ ታጣፊ አልጋ ብቻ የምታዘረጋ አንድ ክፍል ቤት ከ1000 እስከ 2000 ብር ይከፈልባታል። ሁለት ክፍል ከሆነች ደግሞ እስከ 5000 ብር ታስከፍላለች። በዚህ የኢኮኖሚ ቀውስ ውስጥ የሚኖረው አብዛኛው የመንግስት ሰራተኛ ወርሃዊ የገቢ መጠን ደግሞ ከ1000 እስከ 5000 ብር ብቻ ነው። የኑሮ ውድነት በጣም ከፍተኛ ሆኖ የሚታየው በምግብ ነክ ሸቀጦች ላይ ነው። ከዚሁ ጎን ለጎን የመኖሪያ ቤት ኪራይ ውድነት አብዛኛውን ህዝብ የማኖር አቅም የለውም። እነዚህን ውድ የሆኑ የምግብ ሸቀጦችን ገዝቶ ቤተሰብ መግቦ ማደር እጅግ ከባድ ነው። በተለይ አብዛኛው የአዲስ አበባ ህዝብ ቤት አልባ የመሆኑ ጉዳይ ሁኔታውን አሰቃቂ አድርጎታል። በሌላ በኩል በድህነት አረንቋ በተዘፈቀ ህዝብ ላይ የእርስ በርስ እልቂት እሳትን ያቀጣጥሉበታል፣ ንብረቱን ያቃጥሉበታል። ይህም ብቻ አይደለም፣ የኢትዮጵያ የከፍታ ዘመን እያሉ በመሳለቅ ስነ ልቦናውን ይሰልቡታል። በድህነቱ ላይ ይቦርቁበታል፣ ይጨፍሩበታል። የወያኔ የባዕድ ደጋፊዎቻቸው ሳይቀር ዴሞክራሲ የሰፈነባት ለኢንቨስትመንት ምቹ የሆነች አገር፣ ተከታታይ እድገት ያስመዘገበች አገር እያሉም ሲያሞካሿቸውም እየሰማን ነው። የእነዚህ የባዕድ አገራት ወያኔን የማሞካሸት ተግባር በእነሱ ዐይን ሲታይ እውነትነት አለው። ወያኔ በኢትዮጵያ ህዝብ ድህነት ላይ ለባዕዳን ያደረና አገልጋያቸው ስለሆነ ቢያሞካሹት አይደንቅም። የኢትዮጵያ ህዝብ ግን አሁን በባዕዳን መንግስታትና ተቋሞች ከሚወሰደውና ከሚደረገው ወያኔን ከማሞካሸት ተግባራቸው የሚረዳው ትልቅ ቁም ነገር አለ። ሁልጊዜ ሩጫቸው የአገራቸውንና የህዝባቸውን ጥቅም በማስቀደም ላይ መሆኑን በውል በማጤን ነው። ወያኔ የኢትዮጵያን በማፈራረስ ዓላማውን ከምንጊዜውም በበለጠ ሁኔታ ተግቶ እየሰራ ነው። በአንድ በኩል ህዝብን እርስ በርሱ እንዲፋጅ እያደረገ ነው። በኢትዮጵያ ውስጥ የብሔርና የጎሳ ግጭቶች ያልተቀጣጠሉበት ያልተጫሩበት ቦታ የለም ከትግራይ በስተቀር። የቅማንትና የአማራ ግጭት በጎንደር፣ የሶማሌና የኦሮሞ ግጭቶች በሐረርጌ፣ የሲዳማና ወላይታ እንዲሁም ሌሎች የደቡብ ብሔር ብሔረሰቦች ላይ የግጭት እሳት በወያኔዎች ተጭሯል። የአኟክና ኑዌር ህዝቦች በባዕድ ኃይላት መወረር፣ መገደል፣ ልጆቻቸው መነጠቅ ዛሬ የቀጠለ ችግር ነው። በሌላ በኩል
የወያኔዎች የዝርፊያ ተግባር ከጊዜ ወደ ጊዜ እየጨመረ መጥቷል። ገንዘብ የማዕድን ሀብቶች በየብስም ባየርም እየተዘረፉና እየተጫኑ ነው። ታዲያ ወያኔ ከእንግዲህ ምን እስከሚያደርገን ነው እየጠበቅን ያለ ነው? ገደሉን፣ ዘረፉን፣ አሰሩን፣ እርስ በርስ አጨረሱን፣ ለስደት ዳረጉን፣ ምን ቀራቸው? መፍትሄው የዝምታውን አንደምታ መስበርና ተባብሮ መታገል ብቻ ነው ሲሉ ደምሴ ቱሉ ከኮተቤ አዲስ አበባ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ ታዳሚዎች ሁላችሁንም እንደምን ሰንብታችኋል? ወያኔ ዛሬ በብርብራ ፍሬ እንደሰከራሳ በመቅበዝበዝ ላይ ይገኛል። የሰከራሳ የመሬቱን ክፍልና አለቱን ከውሃ ክፍል መለየት ይሳነዋል። እናም ከአለቱ ይላተማል፣ ከውሃው ግድግዳው ጋር ይጋጫል፣ መጥፊያ ወደ ሆነው መረቡ ይገባል፣ ወይም ወደ መሬቱም ተስፈንጥሮ ይወጣል። ህይወቱም ያበቃለታል። ወያኔም በብርብራው እንደሰከረው አሳ በመቅበዝበዝ ላይ ይገኛል። ራሱን ወደ ሰው መሳይ እንስሳነት እየቀረ ይገኛል። የሰው ልጅ ህይወት መሰረት በሆኑ ፍቅር፣ መከባበር፣ መተሳሰብ፣ ሰላም ላይ እንዲደፈርሱና እንዲበጠበጡ ተክቶ በመስላት ላይ ይገኛል። ኢትዮጵያን ለማጥፋትና ህዝቧን በርስ በርስ እልቂት ማቅ ውስጥ እንዲዘፈቁ እንደሰከረው አሳ በተለያዩ የሀገሪቱ አካባቢዎች በመራወጥ ላይ ይገኛል። ለኢትዮጵያና ህዝቧ ጠላትነቱ በአደባባይ እያስረገጠ መጥቷል። በተግባርም እያሳየን ነው። በሌላ በኩል ወያኔ ዛሬ የትግራይን ህዝብና ሌላውን የኢትዮጵያ ህዝብ ለማጋጨትና ለማለያየት የማይፈነቅለው ድንጋይ የማይቆፍረው ጉድጓድ እንዳልነበረ ያለፈ ታሪካዊ ድርጊቱና የዛሬው ተግባሮቹ ሕያው ምስክሮች ናቸው። ወያኔ ሆነ ብሎ ሰላዮችና ገዳዮችን በተለያዩ የአገሪቱ አካባቢዎች በተለያዩ ሽፋኖች እያሰማራ ሲሰልልና ሲያሰልል ህዝቡ የነዚህን የወያኔ ጆሮ ጠቢዎች ሲያውቋቸው፣ ሲረዳቸው፣ እርምጃውን ሲወስድባቸው ተወላጆችን በዚህና በዚህ አካባቢ የጥቃት ኢላማ አደረጓቸው እያለ ውሃ የማይቋጠር ዘረኛ ቅስቀሳዎችን እያደረገ ይገኛል። የትግራይ ተወላጆች ከዚህ ዘረኛ ከሆነ የወያኔ ቅስቀሳ ራሳቸውን ሊያቅቡ ይገባል። የኢትዮጵያ ህዝብ ዛሬም ሆነ ነገ ከነገ ወዲያ የሚታገለው ጸረ ኢትዮጵያና ጸረ ህዝቧ የሆነው ወያኔ የሚያራምዱን የቆሸሸና የከረፋ ዘረኛ ስርዓቱንና የስርዓቱ አራማጆችን መሆኑን ባንክሮ መረዳትና መከታተል ይገባል። የኢትዮጵያ ህዝብ ትግል እንደ ወያኔ በዘር በጎሳ የታጠረ ጠባብ ጎራን ለመፍጠር አይደለም። ከዚህ በመነሳት የወያኔ ዘርና ጎሳ ቆጠራ ከነጋበት ጅብ ተገንጥሎ አይታይም። የወያኔን ኢትዮጵያን የማፈራረስ ህዝቧን በጎሳ በቋንቋ በብሔር የመከፋፈልና ህዝቧን የመበታተን ሴራውን ለመታገል የተነሱ ኢትዮጵያውያን ብቅ እያሉ መምጣት የወያኔ እኩይ ዓላማ መምከሉን እያሳዩ መጥቷል። ኢትዮጵያ አጠፋም፣ ህዝቧም አይከፋፈልም የኢትዮጵያ ህዝብ በወያኔ እያስተላለፈው ያለ መልእክቱ ነው። ወያኔና በወያኔ ላይ ፈሳሽ የሆኑ ጎጠኞችን፣ ዘረኞችን ኢትዮጵያን ለማፈራረስ ህዝቧን ለመበታተን የሚያደርጉትን ተግባርና ዓላማቸውን አልቆለታል፣ ከሽፎበታል ከሚል ድምዳሜ መድረስ ባይቻልም ህዝቡ በመራር ትግሉ ሊቋቋማቸው ለትግል መነሳቱን ግን በተጨባጭ እየታየ ያለ እውነት ነው። የህዝብ ትግል ደግሞ የዋ ሊደር ይምረር ይጎምዝዝ እንጂ በድል መብቃቱ የማይቀር ነው። ይህንን የህዝብ ትግል ለማፈንና ለማኮላሸት ወያኔ የሚችለውን ሁሉ ከማድረግ አይታቀብም። ጆሮ ጠቢዎችና ሰላዮችን በህዝብ ውስጥ እያሰረገ ማስገባቱም የማይቀር ነው። በተለያዩ የአገሪቱ አካባቢዎች ይህ እውነት እየተደረገ መሆኑንም አጽንኦት በመስጠት መከታተልም ተገቢ ግዴታ ነው። ወያኔ የህዝብ አመፅ በተነሳባቸው አካባቢዎች በሰላይነት በጆሮ ጠቢነት የመደባቸውን ከህዝብ ነጥሎ ለማውጣት የሚከተሉትን ባንክሮ መከታተል ይጠቅማል የሚል ሐሳብ አለኝ። ሀ ግማሽ ትግሬ ሆነው ግማሽ ኦሮሞ ወይም አማራ፣ ቅማንት፣ ታገው ወዘተ የሆኑ ወገኖች በዚህ ተግባር በአሁኑ ጊዜ ለወያኔ ተመራጭ እየሆኑ መምጣታቸውን መረዳትና መከታተል ይገባል። ለ የታክሲ የባጃጅ የፀጉር ማስተካከያ ሥራዎች አመርሃ የጀበና ቡና አፊዎች የሆቴል ቤት አስተናጋጆች መከታተል ጠቃሚ ነው። ወንዶችም ቢሆኑ አልፎ አልፎ በሆቴል ሥራም ላይ ያሰማራቸዋል። መ ጸጉራቸውን እየተጎነጎኑ ካንገታቸው ሰንሰለት አስሮ ከቦታ ቦታ መዘዋወር ተመራጭ ማስመሰያ የሆነ መምጣቱንም መረዳት ይጠቅማል። ሰ የወያኔ ቱጃሮች የሚከፍቷቸው የንግድ ተቋማቶች በወያኔ ሰላዮችና ጆሮ ጠቢዎች መደበቂያ መሆናቸውንም ያጤኗል። ተክለ ብርሃን ኮንስትራክሽን በተለያዩ ከተሞች በተከፈቱ የአምባሳደር ልብስ ስፌት ሱቆች በወል ለዚህ ተግባር በግንባር ቀደምትነት ተጠቃሽ መሆናቸውና ሌሎችም በሌሎችም ቦታዎች በወያኔ ባለሀብቶች የተቋቋሙ ድርጅቶችንም በእነዚህ አይን መከታተሉም ይጠቅማል። ረ የወርቅና ብር ጌጣጌጥ ስራዎችን የተሰማሩ የትግራይ ተወላጆችም ከዚህ ስራ ጋር ተያያዥነት ያላቸው መሆኑን ማጤን ይጠቅማል። እንግዲህ ከዚህ ላይ የትግራይ ተወላጆች ሆኑ ወጣቶች ወያኔ ለእንደዚህ አይነት ጸያፍ ተግባር መልምሎ ወደ ጎንደር፣ ባህር ዳር፣ አምቦ፣ ሐረር፣ ድሬዳዋ ወይም ወደ ሌሎች አካባቢዎች ሄዳችሁ የጆሮ ወይም ስለላ ስራ ስሩ ሲል የተመደባችሁባችሁ አካባቢ ነዋሪዎች ሊያውቁን አይችሉም ካላችሁ ተሳስታችኋል። ወያኔም በመታገል ላይ ካለ ህዝብ የዘንባባ ዝንጣፍ ይዞ ይጠብቀናል ካላችሁም ስተት ነው። የነዚህ ተግባራት የተሰማራችሁበት አካባቢ ነዋሪዎች ተግባራችሁን የተረዳለት የወያኔ አካልና አባል ብሎ እንደሚፈርጃችሁ አትርሱ። ከዚህ በፊት በወያኔ አገልጋዮች ላይ የደረሰው እጣፋንታ ተቀባዮች ብትሆኑ ተጠያቂው ያሰማራችሁ ወያኔ እንጂ ህዝብ ሊሆን አይችልም። መፍትሄው ራሳችሁን ከዚህ አይነት ወያኔያዊ ተግባር ማራቅ፣ የወያኔ ጆሮ ጠቢነትን መተው ብቻ ነው። ውሳኔያችሁን ወያኔ የፈለገውን ያህል ጭፍጨፋና ግድያ ቢፈጸምበት ከማያልቀውና የነጋ አሸናፊ መሆኑን ከማይቀረው የኢትዮጵያ ህዝብ ጋር ማበርና ወደ ትግሉ ጎራ መቀላቀል ብቻ ነው። ወደ ህዝብ ትግል መቀላቀል ካልቻለም ከወንጀል ተግባር ራስ ማራቅና የወያኔ ተባባሪ አለመሆንም ሌላው አማራጩ ነው የሚል መልእክቴን አስተላልፋለሁ። ምትኩ አበበ ከዳንግላ።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ወያኔ የሀገራችን ኢትዮጵያን ህልውና ለማጥፋት ተግቶ የሚሰራ ጸረ ኢትዮጵያ ቡድን ነው። ለዚህ የጥፋት ተልዕኮ ማስፈጸሚያ ምርኩዝ ደግሞ ህዝቧን በቋንቋ፣ በጎሳ፣ በብሔር፣ በሃይማኖት በመከፋፈል ላይ ያነጣጠረ መሆኑን የተጓዘባቸው የ40 ዓመታት ጉዞ ታሪኩን ቁልጭ አድርጎ ያሳያል። ወያኔ ዛሬም በርጅና ዘመኑ እንደ እድሜው ማሰብ የተሳነው ጸረ ኢትዮጵያና ጸረ ህዝባ መሆኑን በተግባር እያሳየ ነው። የወያኔ ታሪክ ከጽንሱ እስከ እርጅና ዘመኑ ያለፈበት ታሪኩ የሚያረጋግጠውና የሚመሰክረው ይህንኑ ነው። የኢትዮጵያ ህዝብ ገጠር ከተማ የሚል መለያ ሳይፈጠርበት በረሃብና ድህነት እየተገረፈ ነው። ከአስር ሚሊዮን በላይ የሚገመት የኢትዮጵያ ህዝብ ዛሬ ወያኔ ሰራሽ በሆኑ ችግሮች ሳቢያ የእርዳታ እህል ጠባቂ ነው። በህዝብ ድህነትና ረሃብ ላይ ወያኔዎች የጥጋብ ብስና ያገሱበታል። በየዕለቱ ድግስ ይዘጋጃል፣ ይጨፈራል፣ ውስኪ ይራጫሉ፣ የጮማ ብስና ያገሳሉ። የሀገር ሀብትን እየዘረፉ ከሀገር የማስወጣት ስራውም በስፋት ቀጥሏል። ብሔራዊ ባንክም ይዘረፋል። የወያኔን እኩይ ዓላማና ተግባር የተቃወሙ ወገኖች ዛሬም በአጋዚ ጦር በየቦታው ይጨፈጨፋሉ፣ ይታሰራሉ፣ ይሰወራሉ፣ ለአስከፊው የስደት ህይወትም ይዳረጋሉ። መብቱን የጠየቀ ነፃነቱን የጠየቀ ጸረ ሰላም ኃይል ይባላል፣ ሽብርተኛ ቡድን ተብሎ ይፈረጃል። ወያኔ ዛሬ የስልጣን ዘመኑን ለመቀጠል የህዝብ እልቂትን ለማባባስ የህዝብ ለህዝብ ግጭቶችን እየፈጠረ ይገኛል። በሐረርና በቦረና በሶማሌና ኦሮሞ ህዝብ መካከል የለኮሰው እሳት በርካታ ህይወትን እየቀጠፈ ነው፣ ንብረትንም እያወደመ ነው። በሲዳማና ወላይታ፣ በቅማንትና በአማራ፣ በአፋርና በኦሮሞ፣ በአማራና በአፋር ወዘተ ህዝቦች መካከል ልዩነቶችን እየቆሰቆሰ የግጭት እሳትን በማቀጣጠልና በማንደድ ላይ ይገኛል። በኢትዮጵያ የእርስ በርስ ግጭቶችን እየቆሰቆሰ በአርቢተርነት እየመራ ያለው ወያኔ የስልጣን ዘመኑን ለማራዘም የሚያደርገውን ወያኔን እንቃወማለን የሚሉ የፖለቲካ ድርጅቶች መፈተኛቸው ዛሬ ነው። ለኢትዮጵያና ለኢትዮጵያ ህዝብ አዎንታዊ የትግል ድጋፍ መስጫ ወቅት በግልጽ እየታየ መጥቷል። ዛሬ ከወያኔ ጋር መደራደር ወይም መተቃቀፍ ሳይሆን ከወያኔ መለያውና ወደ ህዝብ መቀላቀል ግድ ከመልበት ወቅት ላይ ተደርሷል። ከዚህም የወያኔ የጥቃት ኢላማ ከሆኑ አካባቢዎች የተወለዱ ምሁራንም ሆነ የሌሎች የኢትዮጵያ አካባቢ የተወለዱ ምሁራን የትግራይ ምሁራንን ጨምሮ የፈተና ጊዜያቸውም ዛሬ ነው። የሀገር ሽማግሌዎችና የሃይማኖት አባቶችም ኢትዮጵያ ስትጠፋ ህዝቧ በወያኔ የጥፋት ተግባር ሲጨፈጨፍ ዝምታ የሚመረጥበት ጊዜ አለመሆኑን መረዳት ግዴታ ነው። የኦህዴድ የበአዴን የዲህዴን ካድሬዎችና አባላት እጃችሁን ከኢትዮጵያ ላይ አንሱ፣ የጥፋት በትራችሁን ከህዝብ ላይ አንሱ ብሎ መጮህያ ጊዜው ዛሬ ነው። ስለዚህ ተቋሚ የፖለቲካ ድርጅት ነን ባዮች፣ ምሁራን፣ የሃይማኖት አባቶች፣ የሀገር ሽማግሌዎች ወያኔ የሚፈርበውን የመከፋፈል ሴራውን በማክሸፍ ህዝቡን ማስተማር ማስተባበር ተገቢ እርምጃ መሆኑን አጥነው ከወያኔ በተጻራሪ መቆም ታሪካዊ ግዴታም መብትም ነው። ወያኔ ተከፋፈሉ ሲል እንብኝ አንከፋፈልም፣ ወያኔ ተጣሉ ሲል ህዝብን ተፋቀሩ፣ ተቻቻሉ፣ ተከባበሩ፣ ወያኔ አጎንብሳችሁ ተገዙ ሲል እንብኝ አሻፈረኝ በሉ እያሉ ማስተማር ህዝብን ማስተባበር የወቅቱ የሀገራችን ተጨባጭ ሁኔታ የግድ የሚለን መሆኑን ተረድቶ ለሀገራችንና ህዝባችን ነጻነት መታገል ትልቅ ሀገራዊ ግዴታ መሆኑን ማጤን ተገቢ ነው እላለሁ። ሙልጌታ ተሾመ ነኝ ከድሬዳዋ።
ይدرس ለኢትዮጵያ ህዝብ ይህን ደብዳቤ እናንት የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች እናት አገሩንና አንድነቱን ወዳድ ለሆነው የኢትዮጵያ ህዝብ ያልኩት ነውና አሰሙልኝ። ከጥንት ጀምሮ እንደተዘከረውና እኔም በድሜ እንዳየሁት የኢትዮጵያ ህዝብ በአገሩ ጉዳይ የባዕድ ዘካሪ መካሪ ከመባል ጉድጋር ተማክሮም ዶልቶ ማያውቅም። አገሩ ስትነካበት ወገኑ ሲጎዳበት ቀፈው እንደተነካን ባንድነት ተሞ ጣላቱን እየነደፈ ያጋድመዋል። ይህን የኢትዮጵያ አኩሪ ገድል ቢያጠፉት ቢያቃጥሉት የማይጠፋ ነው። ይህን የኢትዮጵያ ታሪክ ቢሰርዙት ከትምህርት ገበታ ቢፈቁት ግዝብ እየነሳ ቦግፍን ተው ብሎ ከጽንፍ እስከ ጽንፍ እንደ ፀሐይ የሚያበራ ሐቅ ነው። የኢትዮጵያ ህዝብ በራሱና በአገሩ ህልውና ለመምከርና ለመዘከር ከበቂ በላይ የታሪክ ድርሳናት ያሉት ሲሆን ሲወርድ ሲዋረድ የተላለፈልን ትውፊትም ቢሆን ችግራችንን ለመፍታት ብርቱ አቅም እንዳለው ዓለም የሚያውቀው ነው። አሁን አገራችንን ቀስፎ የያዛትን ወያኔ የተባለ ክፉ ደዌ ከነሰን ኮፉ የሚነቅለውና ትቢያ የሚያለብሰው የኢትዮጵያ ህዝብ ነው። እከሌ የተባለ ፈረንጅ ፕሮፌሰር በኢትዮጵያ መጻይ ላይ የዳጎሰ ገጽ ያዘ ጥናት ማቅረቡን እንደ ትልቅ ጉዳይ የሚለፈፉ ሰው አይሏቸው በቀቀኖች መነመኑ ሲባል እንደገና ይፈላሉ። በበኩሌ ጥናት ማጥናቱ መብቱ መሆኑን ብቀበልም ከፈረንጆቹ ቡትቱ ጥናት ተብየኮ በትግሉ ሜዳ እየወደቀ እየተነሳ ከወያኔ ጋር ጉርቦ ለጉርቦ ተናንቆ የሚገኘው የኢትዮጵያ ህዝብ ይበልጣል። ከብርና ሞገስ ሊቸረው የሚገባ ለህዝቡ እንጂ ኢትዮጵያና ህዝቧን ጭርሱኑ ለማያውቁት ባዕድ ምሁራንን ተብዮች ሊሆን አይገባውም ባይነኝ። ሄንሪ ኪሲንጀር የተባለ በ1960ዎቹ የአሜሪካ የውጭ ጉዳይ ሚኒስትር የነበር አገሬ ጉዳት በደረሰባት ወቅት ክፉ አድርጎባታል፣ ይህን ሰው አንዳች ነፋሪት አንድዶ አቃጥሎ አመድ ዱቄት ያርገው ብዬ ረገምኩት። ሄርማን ኮሆንና ዴቪድ ሺን የተባሉ ምናልባትም የአሜሪካ የስለላ ድርጅት ደሞዝ ተከፋይ የሆኑ ወያኔን ያነገሱብናቸውና አንዳች ኃይል ወደ ሰማይ አጉኖ እንደምባይ ያፍርጣቸው ስል እርግማኔን አወረድኩባቸው። በአንድ ወቅት እነዚህንና መሰሎቻቸውን የኢትዮጵያ ጉዳይ ባለቤት ተደርገው እየተጋበዙ ሲደሰኩሩ መስማት በበኩሌ ያመኝና ያስመልሰኝ ነበር። አገሬንና ህዝቧን ገለው ወያኔ ለተባለ ለቀንጅብ አሳልፈው ሰጥተው የኢትዮጵያ የፖለቲካ አዋቂዎች ተብለው ሲንቆለጳጳሱ መስማት ያማል። ስለዚህ እርግማኔን ላስፋው፣
እንደነዚህ የመሰሉ አገር የኢትዮጵያንና እኛ ህዝቦቿን ክፉኛ ከሚጠሉን ጋር የሚሞዳሞዱትን በየነጮቹ ጫማ የሚደፉትን መብረቅ ባርቆ በተደፉበት ድፍት ያርጋቸው። ሞር የሚለው ቃል ስላስጠላኝና የቃሉ ተጨባጭ ቁመና መሰሪ ማለት እየሆነብኝ በመሄዱ በሱ ምትክ ሊቅ የሚለውን ልጠቀምና አገሬ ከጥንት አንስቶ እስካሁን የሊቃውንት ደሴት መሆኗ የማይታበል ሐቅ ነው። አንድ ስብሰባ ይጠራና በስብሰባው አንድ ፈረንጅ ቡትቱ ጥናት ካቀረበ ይደለቅለታል። የሚያሳዝነው ከዛ ሞር ከተባለው ፈረንጅ ጀርባ ኢትዮጵያን በአፍጢሟ ለመድፋት የሚማስኑ ያንዱ አገር የሰለላ ድርጅት ሊኖር እንደሚችል አለመጠራጠር ተላላነት ብቻ ሳይሆን ለማሰብና ለማስተዋል ፈቃደኛ አለመሆን ነው ላለው። ባሳለፍነው ሳምንት የሽግግር መንግስት ምስረታ ላይ ፈረንጆችና ውላጤ ፈረንጆች የሆኑ ምሁራን ጥናት ማቅረባቸውን ስሰማ የኢትዮጵያ ጠላቶች አሁንም ሌላ ጦስ እየደገሱላት መሆኑ ታሰበኝ። ለመሆኑ ወጡ ሳይወጠወጥ የወስከምባዩ ቂጥጥ ማለት ትርጉሙ ሌላ ሳይሆን የኢትዮጵያንና የህዝቧን መጪ ዕጣ ፈንታ ወሳኞቹ ባዕዳን መሆናቸውን ያሳየናል። አዲስ ሰርማን ኮሆን አዲስ ዴቪድ ሽን እየተዘጋጁልን መሆኑንም አውጥቼ አውርጄዋለሁ። ከዚህ ቀደም ለበርካታ ዓመታት ሲወድቅ የነበረው ረቂቅ ህግ ለአሜሪካ ኮንግረስ ቀርቦ እንደሚጸድቅ ተስፋ ተደርጎ በስፋት ይወራል። ይህ ህግ ቢጸድቅ በርግጥ ወያኔ ይልፈሰፈሳል። ግና የዚህ ህግ መጽደቅ የኢትዮጵያ ህዝብ ትግል በድል አድራጊነት ተጠናቀቀ ማለት ሳይሆን ወያኔን ጠራርጎ ለማስወገድ አንዲት ነቁጥ ድል ተገኘች ማለት ነው እንጂ ወያኔን የማስወገዱ ስልጣን የኢትዮጵያ ህዝብ ነው። ከዚህ ውጭ የሚመጣ ሁሉ ሐሳዊ መሲህ በፖለቲካ ስም የግል ጥቅማቸውንና ጥማታቸውን የሚያሯሩጡ ጮሌ ፖለቲከኞችን የበግ ለምድ ያጠለቀ ተኩላ መሆናቸውን የኢትዮጵያ ህዝብ ሊያውቀው ይገባል። ከወያኔ ጋር የሚደረግ ሽግግር የህዝባዊ መንግስት ሽግግር ሳይሆን ከአንድ ፋሽስታዊ ዘረኛ ዘራፊ ቡድን ወደ ሌላ ፋሽስታዊ ዘራፊ የሚደረግ ነው የሚሆነው። ካሁን ቀደም እዛው አሜሪካ ገንዘብ ለማካበት ባለሙ የሽግግር መንግስት የተባለ መመስረቱን ሰምተን የውሃ ሽታ ሆኖ ቀርቷል። ከሽግግር ቀድሞ ሊመጣ የሚገባው በኢትዮጵያ አንድነት ላይ ጽኑ እምነትና በአንድነቷ ላይ ተመስርተው እየታገሉ ያሉ ድርጅቶች በአንድ ጃንጥላ ስር ተባብረው መታገል የሚያስችላቸውን ግንባር መመስረት ነው ላለው። በግንባር ተሰባስቦ መታገል ከተቻለ የሽግግር ጉዳይ እንቆቅልሽ አይሆንም ማለት ነው። ወያኔ ደማችንን አፍሷል። ወያኔ አገራችንን መዝብሯል። ወያኔ የአገራችንን አንድነት አናግቷል። ወያኔ የተረካቢውን ትውልድ ህልውና ሰልቧል። ወያኔ ተራ ወሮበላ ማጅራት መቺ ቡድን ነውና ከወያኔ ጋር መደራደር ማለት የወያኔን ወንጀሎች መቋደስ ማለት መሆኑን ረገጥ አድርጌ መናገር እወዳለሁ። ዋለ አደረ እንጂ ዓመታት ተቆጠሩ እንጂ ወያኔ ዓመት ትቢያ መሆኑ አይቀሬ ነው። የኢትዮጵያ ህዝቦይ የፖለቲካ ቋንቋ የሚዘበዝብ ሁሉ አብሮህ ከጎንህ ቆሞ ሊታገል አይደለምና ባካበትከው ተሞክሮ የፖለቲካ እንክርዳዱን ከስንዴው እየለየህ ጸረ ወያኔ አመጽህን ግፋበት። ያለ ጥርጥር ድሉ ያንተው የኢትዮጵያ ህዝብ ነው ሲሉ ደብዳቤያቸውን ያደረሱን ደቂቀ ገሞራው ከዋሸራ ናቸው። በዚህም ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን እናጠናቃለን። ሳምንት አርብ እስከምንገናኝ ደህና ቆዩን። የመጀመሪያው ክፍል ፕሮግራማችን በዚሁ ይጠናቀቃል።